ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬም ሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
እኔ በህይወቴ ግራንዳቼን ይዤ ይህን ክብር ማግኘቴ በጣም ከፍተኛ ደስታ ነው የተሰማኝ። በጣም ከፍተኛ ነው። ወጣቱ ይሄን ያህል ያቀኛሉ ይላል።
አንጋፋ የሙዚቃ ሰው ማሪቱ ለገሰ ከብዙ አመታት የውጭ ሀገር ህይወት በኋላ ወደ ሀገሯ ከሰሞኑ ተመለሳለች። ስለጠበቃት አቀባበልና ተያያዥ ጉዳዮች በምሽቱ ተነግረናለች። ይህንንና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት አፍታም ሲዩመራለው ኤልያስ አስማረ ደግሞ የድምጽና ምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት እንሻገር። ያለፉትን 20 አመታት በዩናይትድ ስቴትስ ያሳለፈችው እቋ የባህላዊ ሙዚቃ ቀንቃኝ ማሪቱ ለገሰ ከሰሞኑ ወደ ሀገሯ ተመልሳለች። ለአመታት በናፍቆት ከጠበቀዋት አድናቂዎቿ ጋር የተገናኘችው ማሪቱ ከወሎ ዩኒቨርሲቲ የክብር ዶክተሬቷን መቀበሏን ሰምተናል። ይህን በተመለከተ መስፍን አራጌ ቀጣዩን ዘገባ አሰናድቷል።
ወላጆቿ ካወጡላት ስያሜ በላይ ባድናቂዎቿ ማንቆለጳጳሻ ነው የምትታወቀው ድምጻዊት ማሪቱ ለገሰ። ማሪዋ ይሏታል ወሎዬዎች። አንዳንድ የጥበቡ ጥበበኞች የአምባሰሏ ንግስት ሲሉ የድምጻዊዋን ክብር ያነክሱታል። የለም ከአምባሰልም አልፋ ኢትዮጵያ ቅኝት መቤት ነች ሲሉ የሚፈርጇትም በርካቶች ናቸው። 5-10 ዓመታትን እንደተሻገረ የሚነገርለት የድምጻዊዋ የሙያ ጉዞ ስኬትና ፈተና አስተናግዷል። በተለይም ትላል ድምጻዊት ማሪቱ ካገርና ከወገን ርቆ ከ2-10 ዓመታት በላይ በውጭ ሀገር መኖር ከባህር የወጣ አፋ ያደርጋል። የአሜሪካ ድምጽ የአሜሪካ ቆይታና ህይወቷን ጠይቋት ነበር።
ህይወት መቼም እንደማይቻል የለም። አዎ ህይወት እንኳን ተበተሰብ ተልጆች ተነጥዬ ይህን ያህል አመት ይከብዳል። እኔ ባላወራውም ሁሉም የሚያውቀው ነው። እኔ በጣም ከብዶኛል። በጣም ብዙ ችግር ተነባብሮብኛል። በበሽታዬም በልጆችም አማማት ብዙ ስቃይ ደርሶብኛል። ግን ደግሞ እርሜላ ሀገር ህዝብ፣ እርሜላ ኢትዮጵያ ህዝብ፣ እርሜላ ስራ ጓደቼ ትታመም ማስታመው ሊሞትብኝ አስተዛዝ ነው። በጣም መቼም ሰው በሰው ይረሳል እና ተመስገን
ማሪዋ ብዙ ሰዎች እንደሚሉት እሷ ብዙዎችን የምታስደስተው ያህል በውስጧ ብዙ ሀዘን አለ እና ሀዘኗ ምችላ ነው ለብዙሀኑ የደስታ ምንጭ የሆነች ይሻ ስማምበታ ምችል ነበራ።
በጣም እውነት ነው። በእውነት ወንድሞቼ፣ እህቶቼ፣ ልጆቼ ሲያልቁ ያን ሁላ የመጨረሻ ልጄ ስትሞትብኝ የግዳዋ በእውነት አለም ነው የተንቀጠቀጠ። አለም ህይወቴን ስቻለሁ እንደው ልስሞት ነው ተብሎ ብዙ ደረጃ ደርሻለሁ። ግን ተመስገን እሱ ጌታ በዛ በቃ ጌታ ያን ሁሉ ችዬ ተቋቁሜ በዛ ደረጃ ደርሻለሁ እንጂ በእኔ በአማሪካን ላይ እየደረሰ 3 ኦፕሬሽን ሆኛለሁ። ከዛ ሞቴ ክሬት እዚህ ሽባ ሆኖ 5 አመት ሙሉ ያን ያህል ትኖር መቼም ይቺው ድምጣለች። በሷው ካሴት በነጣ የሰሩልኝ ሰዎች አሉ። ካሴቴንም ሰርቼ እነሱ አገዙኝ። ያው መቼም ሰው ስለሚወደኝ ስለሚያዘን ስለሚያከብረኝ ያው በሰው ዘደረጃ ተረሻል።
ከአመታት ጥረት በኋላ የናፈቃትንና የናፈቀችውን ሀገርና ህዝቧን ለማየት መታደሏን በልዩ ቃላት ትገልጻቸዋለች። የፈጣሪዋን ድጋፍ በማስቀደም
ምን ለሱ ምን ዋጋ ይከፈላል? የሀገሬ ህዝብ በጣም አከበረኝ። ማንም አርጎት ማንም አግኝቶት የማያውቀው ነው እኔ ያገኘሁት እና አሁን እንባ ያነብሶልኛል የኢትዮጵያ ህዝብ። በጣም ነው የማመሰግነው። በእውነት እንዲህ ያለም ክብር ያገኘ የለም። እኔ በህይወቴ ግራንዳቼን ይዤ ይሄን ክብር ማገኘቴ በጣም ከፍተኛ ደስታ ነው የተሰማኝ። በጣም ከፍተኛ ነው። ወጣቱ የሚያል ያቀኛሉ እኔ ያልኩት ወጣቱ እኔ እንግዲህ እናያል እኔ ተርኩ እንኳን የተፈጠሩ ልጆች አሁን እንዴት ነው የሚያከብሩ? ተማሮች ቤት ድረስ አሁን እዚህ ቁጥዬ የቆረቆሩ እናያት ይሉኛል። በጣም ይሄ በገንዘብ የማይገዛ የሰው ፍቅር ሰጥቶኛል።
የማሪቱ የድምጻይነት ጉዞ ረጅም ዘመናትን ቢሻገርም ከሙዚቃ ቡድኖች ጋር መለማመድን የጀመረችው በ1960ዎቹ ማገባደጃ ከወይዘሮ ስህን የሙዚቃ ቡድን ጋር ነበር። በዛም ሰዓት ቆይ ከአካባቢው አልፋ ወደ አገር አቀፍ ደረጃ ውቅና ያሸጋገራትን የወሎ ላሊበላ ኪነት ቡድንን ተቀላቀለች። በ1970ዎቹ መጀመሪያ
የወሎ ወይዘሮ ስህን ትምህርት ጋር እነሱ ጋር መጀመሪያ እነሱ ጋር ነው የጀመርኩት። በኋላ ብሩክ ክፍሌ የሚባል ነበር አንድ የሙዚቃ አላፊ እሱ ነበር። ተማሮቹ ጋር ነበር የዛ ጊዜ እነሱ ጋር ጀመርኩ። በኋላ ትንሽ ሰባሰብ ሲፈርስም ምንም ሲል እንደገና ለየቀበሌው እየተመረጠ መቋቋም ጀመረ። እንዴት ተሰበሰብ? ቀለመወርቅ ደበበ መጡ እና ነራጌማም ዲሲ ዞን ነን አሰፋ ለገሰ እኔም እዚሁ ነው ያለሁት። እነሱ መጀመሪያ እኛን ያዙ። ከዛ በኋላ ተየቀበለው ከትምህርት ቤቱ እየተሰባሰብ እሳቸው አሰባሰቡ። ያው እያደግን መጣመች ተመንግስቱም እንደው አይዟችሁ ሲሉ ምን ሲሉ ከፍተኛ ደረጃ ደረሰ። መጣዋት መጣ
ማሪዋ ዘማን ሰምቶ በራስ ቅላጼና ቀለም ከማስዋብ ያለፈ ሳይንሳዊ የሙዚቃ ዕውቀት ከዘመናዊም ሆነ ከመንፈሳዊ ተቋማት አልቀሰመችም። ተፈጥሮ ግን ከኔ ጋር በመሆኗ ኢትዮጵያዊ ቅኝትን ከነ ሙሉ ክብሩና ማዕረጉ አሳምሮ ለመከወን ችያለው ትላለች።
አራቱ ቅኝቶችን ብጫወት አብሬ ዝግጅት ሰው በድምጤ የሚያስቸግረኝ ነገር የለም። ምንም የሚያስቸግረኝ ነገር አምባሰል እኮ ሁሉ ይጫወተዋል። አምባሰልን ሁሉም እንደሚዘፋታል። እኔ ትንሽ የረዘም ሰምላከው እንጂ
በዚህ ፕሮግራም ላይ ከያኒዋ የሙዚቃ ኮንሰርት በተለያዩ አካባቢዎች ለማቅረብ ከገባች ውል ጋር ተያይዞ ድምጿን ማሰማት ባንችልም የጥበብ ንግስትነቷን ያገዘፉ የተለያዩ ስራዎችን ከተማ መኮንን፣ ባህሩ ቀኝ፣ ሀብተ ሚካኤል ደምሴ፣ ይርጋ ዱባለ፣ ራሄል ዮሐንስና ከሌሎች ጎምቱ የሙያጋሮቿ ጋር በህብረት እንዲሁም በተናጠል የራሷን ስራዎች አበረክታለች። ብዙዎች ከሚደነቁበት ብቃቶቿ አንዱ በየትኛውም የድምጽ እርከን ድምጿን ያለምንም መጨናነቅ የማውጣትና የማውረድ ብቃቷ ይጠቀሳል። በወጣ ድምጽ የተዋበ ቅላጼ፣ በወረደ ድምጽ አስገምጋሚ ድምጽ የማሪቱ መገለጫዎች ናቸው ይላታል በርካታ ዜማና ግጥም ያበረከተላት ዳምጤ መኮንን ባቢ።
እንደው ትንሽ ካፕቴን ላቅ ያለ ነው ሞቅ ያለ ነው። እዛም አሜሪካ ፈረንጁ ሁላ ይገርመዋል። እንደው ፈረንጁ ተዝቻ ነው ስደት ወጣን ይገርመዋል። እንደው አረስ ነው መሰል በጣም ይገርማቸዋል። ዋት ይላል በቃ እና ሁሉ በጣም እና ያው እንግዲህ መንገዛገዝ እስኪመጣ ድረስ እንሰራለን። ተመስገን በድምጥ በኩል ምንም ችግር የለብኝም። የማሪቱ ድምጽ አንድ ቀን ተዘጋኝ ጉፋን አይዘጋውም።
ወሎ ዩኒቨርሲቲ ከአመታት በፊት ድምጻዊዋ በኢትዮጵያ የሙዚቃ ኢንዱስትሪ ላበረከተችው አስተዋጽኦ በሌለችበት የክብር ዶክትሬት ዲግሪ አጎናጽፏት ነበር። ከቀናት በፊት ደግሞ ክብሯን ከሚመጥን መስተንግዶ ጋር የሰጣትን ክብር በአካል አስረክቧል።
ተማሪቱ ካምፓል ካንቻ ደወስኩልቆ የሁዳይ ድረስን ዳምፓስተር ጉራ አጣባቁሞላ ተቀባችን ማጀስታችን ዘርቆ
በዕለቱ በወሎ ዩኒቨርሲቲ እንደ አዲስ የተደራጀው የወሎ ላሊበላ ኪነት ቡድን ቀደምት የቡድኑን ስራዎች በማስታወስ መርሃ ግብሩን አድመቆታል።
ወሎ ዩኒቨርሲቲ በጣም ነው የማመሰግነው። በጣም ክብር ሰጥቶኛል። በሌለሁበት ይህን ክብር ሰጥቶኝ ነበር። አሁን ደግሞ ህዝብ ባለበት ዓለም በሚያው ነገር በክብር ሰጥቶኛል። ይሄ ክብር በጣም ነው ማመሰግነው ብድግ ብዬ። ኮምበልሻ በጣም በእውነት በጣም ነው ደስ ያለኝ። እኔ ኮምበልሻ እንደዚህ እንደው እኔኩ የድሮ ሰው አይደለም እኮ የተቀበለኝ ወጣቱ ይሄን ያህል እንደዚህ ለኔ ምን አውቆኝ ነው ማለት በጣም ነው የገረመኝ። ወጣቱ አክብሮኛል፣ ኮምበልሻ ደግሞ ትልቅ ክብር ሰጥቶኛል። አመሰግናለሁ። ከዚህ ወዲያ ምን ያስፈልጋል? ገንዘብ እኮ ቁም ነገር የለውም። ይሄን ነበር የፈለኩት እኔ በእውነት።
የሙያ ባልደረባዋ ፀሐይ ካሳ ከአሜሪካ አብራት በመምጣት ደስታዋን ተጋርታለች። ፀሐይ እንደምትለው የማሪቱ መሸለም በትንሹ ወሎ በብዙ ደግሞ የኢትዮጵያ ባህል ሽልማት ነው።
ማሪዋን ያህል ትልቅ አርቲስት ምናያት ለእኛ እሷን በማየት ነው ያደግ ነው ከምንም ነገር በላይ የሚል ማሪዋ ድምጿ በቃ በዛን ሰዓት የድምጽን ከፍታና ዝቅታ ማወቅ በማንችልበት እድሜ የማሪዋ ግን ድምጽ ምን እንደሆነ ልታሳየን ይቻለች ማለት አድገህ ነው አለ አይደል? አንድ ነገር ስትጀምር የድምጽን ነገር የምትወስነው ይሄ ወይ ከሌ ድምጻዊ ነው የምትል ስትወስን ነው። ግን እኛ ጥጉን አይተን ያደግነው ከመጀመሪያው ጀምረና ማሪዬና ማሪዋ ለሁላችንም እናት ነች፣ የሙያ እናታችን ነች። በሌላውም ባህሪዋ ማሪዋ በተለያየ ነገር አሁን በባህል ልብስ አካባቢ እሷ ላይ ያየን ያደግ ነው።
የኮምቦልቻ ከተማ አስተዳደር ወደ አውሮፕላን ማረፊያ የሚወስደውን ዘመናዊ መንገድ በማሪቱ ስም ሰይሞታል። ወሎ ዩኒቨርሲቲ በፈጠራ ያጎለበተውን የተሻሻለ ሽምብራ ዝርያ በስሟ ጠርቶታል። በቅርቡ ደሴ ከተማ ይገነባል ተብሎ ከሚጠበቀው ወሎ ባህል ማዕከልማ አንዱ ክፍል በስሟ እንደሚጠራ ይፋ ተደርጓል። በተውኔት በውዝዋዜና በድምጻይነት ከማሪዋ ጋር ረጅም ዓመታትን የተጓዘችው ፀሐይ ካሳ ስለ ማሪቱ የተደረገውን ሁሉ ከብሮ ላስከበረ ባለውለታ የተሰጠ ያደራ ስንቅ ነው ነበር ያለችው።
በሚገርም ደረጃ እኔ ከምገምተው በላይ ነው ያደረጉት ነገርና ለማሪዋ ይገባታል።
በተለይ ተወዳጁ የወሎ ላሊበላ ኪነት ቡድን የፖለቲካ ስርዓት ሰለባ ሆኗል ብላ ታምናለች ከያኔዋ። ቡድኑን አንቱ ካስባሉ የጥበብ ሰዎች ሰብሳቢ አጥተው በወደቁበት የቀሩ በርካቶች መሆናቸውን በማስታወስ እናም የማሪቱ ሽልማት የወሎ ላሊበላ ኪነት ቡድን ትንሳኤ ማብሰሪያ ጭምር እንደ ድምጻዊት ፀሐይ ካሳ
ማሪዋ ተሸልማለች። ማሪዋ አለች የወሎ ላሊበላ ኪነት ተሸልማለች። ያንን ነው ማየው በዛ ውስጥ። ምክንያቱም ወሎ ላሊበላ ኪነት በጣም የደከመ ብዙ መስዋዕት ያደረገ ኪነት ጓድ ነው። ፖለቲካ መጥፎ ነው እንደሚመስለኝ የፖለቲካ ነገር ነው። እንግዲህ በደርግ ጊዜ ስለሰራን የደርግ ዘፋኞች ናቸው በመባል ነው እንግዲህ በሚቀጥለው ስርዓት ኢህአዴግ በመጣ ጊዜ ያንን የመሰለ ቡድን ሜዳ ላይ ነው የተጣለው። እኔ እግዚአብሔር ይመስገን እኔ አሁን በኖሬን አይደለም። ሌሎቹ ግን ስንቶቹ ናቸው ተበተነው የቀሩት በህይወት የሚለሉ አሉ። እነዚህ ናት ማባ ሌሎቹም ለዛ ድርጊት አይበቁም ነበር ለህይወት የኑሮም መጎሳቆልም ነው ለዛ ሞት ያበቃቸው ብዬ አስባለሁ። ሌሎቹ ከሁለት አመት ከአንድ አመት በፊት ነው ግርግሩ ላይ የሞቱ ጓደኞቻችን አሉ። እናራገይማ ፋንታይ ማሲንቆ መቻንሲ ኢትዮጵያ ውስጥ የመጀመሪያ ማሲንቆ መቻነችና ትልቅ ደረጃ ተሰጥቷት ምትኖር ሰው ነበረች እንደሌላው ዓለም ላይ ቢሆን። ግን ከወደቀችበት ደግሞ አንስተው ደግሞ አምጥተው ደግሞ ዜማ ነው ጀመሩ ነበር እና እነሱም ነው አልሞላላቸውም። አጋጣሚ ሆኖ በሚያስፈቅቅ አማማት ነው የተለዩ እና ያሳዝናል። ያ ደግሞ ሚክስ ነገር ደግሞ ስናይ ደግሞ ማሪዋ መታ ደግሞ ቁጭ ብዬ የማየ ነበረው የወሎ ላሊበላ ኪነት አዲሶቹ ቁጭ በስጫወቱ የሚጫወቷቸው ዘፈኖች የኛን ነበር። የወሎ ላሊበላ ኪነት ሁለቱም ዘፈኖች ሀሚሳ ምን የሚጫወተው ዘፈን ነበር የተጫወቱት። ሁለተኛውም ህይወት ፍቅርም ላይ እኔ የሚጫወተው ነበር ዘፈኑና የኛን ማስታወሻን ወደኋላ እንድንመለስ አድርገውን ነበር። በጣም ነበር ወደ የተረበሸው የነበሩ ሰዎች አለመኖራችንና በጣም እንትን ይላል። ግን እግዚአብሔር ይመስገን ግን በማሪዋ ህይወትን አይተናል። በቃ ካሳ በማሪዋ ካሳ አግኝተናል። ላሊበላ ኪነት
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ኤደን ገረመው ስለ ፕሮስቴት ካንሰር የሚነግረን የሚያሳውቀን መሰናዶ ይዛለች። በበሽታው ዙሪያ የተሰሩ ጥናቶች እንደሚያሳዩት ከሆነ በሽታው በዓለም ላይ በጥቁር ወንዶች ላይ በብዛት ይከሰታል። ይሁን እንጂ ብዙ ወንዶች ከወንድነት ጋር በማያያዝ በዚህ ዙሪያ ወደ ሐኪም ቤት አይሄዱም ሲሉም ባለሙያዎች ይናገራሉ። የአሜሪካ ድምፅ ዘጋቢዎች ያሰናዱትን ኤደን ገረመው በመቀጠል ታሰማናለች።
የሞዛምቢክ የጤና ሚኒስቴር ፕሮስቴት ካንሰር በሀገሪቱ እድሜያቸው ከ40 ያለፉ ወንዶችን ከሚገድሉ በሽታዎች በሙሉ ቀዳሚ ነው ሲል አስቀምጧል። የጤና ሚኒስቴሩ ይህንን የጤና ተግዳሮት ለማሸነፍ ቅድመ ምርመራና ሕክምናን የመሳሰሉ እቅዶችን ቢያስቀምጥም ነገር ግን በፍርሃት በእፍረትና እንዲሁም ደግሞ ከወንድነት ጋር ተያይዘው ባሉ አመለካከቶች የተነሳ ወደ ጤና ማዕከላቶች የሚመጡ ሰዎች ቁጥር አነስተኛ ነው ሲል አስታውቋል። ኮርቲሲዮ ጁልሆ የናምፑላ ነዋሪ ናቸው።
Muitos homens, na verdade, têm o medo, porque...
እውነት ይሁን አስተት ባላውቅም እጅግ ብዙ ወንዶች ይፈራሉ። አብዛኞቹ ፍርሃት አለባቸው።
ሌላው የናምፑላ ነዋሪ ሆኖ ካርሎስ ሳቪላም በዚህ ጉዳይ ላይ እንዲህ ይላል።
Essa doença diz que às vezes ataca pessoas muito mais cedo da avançada.
ይሄ በሽታ እድሜያቸው የገፉ ሰዎችን ነው የሚያጠቃው ይባላል። ለምሳሌ ከ55 አመት በላይ የሆኑትን። እነዚህ ሰዎች በዚህ በሽታ ሁሌ ነው የሚጠቁት።
ባለፉት ወራት በሞዛምቢክ በናምፑላ አካባቢ የቅስቀሳ ስራ ቢሰራም ሆስፒታል ደፍረው የመጡት ግን 300 ብቻ ይሆናሉ። ከነዚህ ውስጥ 5ቱ የፕሮስቴት ችግር አለባቸው ይላሉ ዶክተር ሊዮን ኦስሜኒ።
esa cosa que son tabúes de los hombres.
እኔ ወንድ ነኝ፣ የወንድ ዘር ፍሬን ሆነ የመራቢያ አካላት ምርመራ ማድረግ አይጠበቅብኝም የሚሉ ሄዶ መታከምንና በሐኪም መታየትን ነውር የሚያደርጉ ወንዶች አሉ። ከዚያ ደግሞ ፕሮስቴት ካንሰር ይዛቸውና ዶክተር እኔ በህይወት መኖር እሻለሁ፣ ልጄን ቤተሰቤን ማየት እሻለሁ ይላሉ። ይሄ የሚሆነው ካንሰሩ እጅግ ከባሰ በኋላ ስለሚደርስበት ነው። ይሄ ከባድ ነው። ስለዚህ ከፕሮስቴት ካንሰር ጋር በተያያዘ በዚህ ወቅት የምናደርገው ነገር ቢኖር በጊዜ መታየትና ቅድመ ምርመራ ማድረግ ነው።
ዶክተር ኦስሜኒ አያይዘውም እጅግ ብዙ ሐኪሞች በሽታው ከተባባሰ በኋላ ወደ ጤና ጣቢያዎች በሚመጡ ህሙማን የተነሳ ስጋት ይገባቸዋል ይላሉ።
Todo hombre mayor de 40 años debe hacer al menos una vez al año.
እድሜው 40 አመት ያለፈው ማንኛውም ወንድ ቢያንስ በአመት አንዴ የፕሮስቴት ካንሰር ምርመራ ማድረግ አለበት። ይሄ ከወንድነታችሁ ላይ የሚቀንሰው ምንም ነገር የለም። ነገር ግን የአባላዘር በሽታና ሌሎች ወንዶችን የሚያጠቁ በሽታዎች ይዛችሁ ወደ ካንሰርነት ሳይቀየሩ በፊት ለማከም ጥልቅ ጥቅም አለው። በሕክምናው ዘርፍ እየሰራን ያለነው መከላከል ላይ ነው። የመጪው ዘመን ሕክምና መከላከል ነው።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ለተወሰኑ ደቂቃዎችን በሙዚቃ እናሳልፍና ተመልሰን እንገናኛለን። ሌሎች ዝግጅቶቻችንም እናስደምጣችኋለን።
Oh,
ከጣቢያው የአሜሪካ ድምፅ በመከታተል ላይ ያላችሁት ጋቢና ቪኦኤ። በመቀጠል ደግሞ በሳምንቱ መገበረጃ የተከናወኑ ስፖርታዊ ክንውኖችን ኬኔዲ አባተ ያቀርብልናል።
የኢትዮጵያ ብሔራዊ ቡድን በአልጄሪያ እየተካሄደ ካለው 7ኛው የቻን ሻምፒዮናት ተሰናብቷል። ቡድኑ ቅዳሜ ዕለት ባደረገው 3ኛ የምድብ ማጣሪያ ጨዋታው በሊቢያ አቻው 3-1 በሆነ ውጤት ተሸንፎ ነው ከውድድሩ ውጪ የሆነው። ከሊቢያ ጋር በተደረገው ጨዋታ ዋሊያዎቹ 39ኛው ደቂቃ ላይ ያገኙትን የፍጹም ቅጣት ምት በጋቶች ፓኖማ አማካኝነት አስቆጥረው መምራት ቢችሉም መሪነታቸው ከ5 ደቂቃ በላይ አልዘለቀም። በዋሊያዎቹ ላይ በ44ኛው እና 50ኛው ደቂቃ ላይ የተቆጠሩት ሁለት ግቦች ያልተጠበቁ ቀላል ኳሶች ነበሩ። አሰልጣኙ በተዋባተም ከጨዋታው በኋላ በሰጡት መግለጫ ከተቆጠሩባቸው ግቦች መካከል የመጀመሪያዎቹ ሁለቱ ቀላል እንደነበሩ ተናግረዋል። ይሁን እንጂ ለግቦቹ መቆጠር የግብ ጠባቂውንም ሆነ ሌላ ተጫዋችን አልወቅስም ብለዋል አሰልጣኙ። ጫና ፈጥሮ የተጫወተው የሊቢያ ብሔራዊ ቡድን ጨዋታውን ማሸነፍ ይገባዋል ሲሉ ማክለዋል። በአገር ውስጥ ሊጎች ብቻ የሚጫወቱ ተጫዋቾች ለሚሳተፉበት የቻን ውድድር በምድብ 1 ከአልጄሪያ ሊቢያ እና ሞዛምቢክ ጋር ተደልድሎ የነበረው የኢትዮጵያ ብሔራዊ ቡድን ከሞዛምቢክ ጋር ባደረገው የመጀመሪያ የምድብ ጨዋታ 0-0 ተለያይቶ 1 ነጥብ በመያዝ በሁለት ጨዋታዎች ተሸንፎ በምድብ ማጣሪያ ከውድድሩ ውጪ ሆኗል። ሶስቱንም የምድብ ጨዋታዎች ያሸነፈችው አልጄሪያ እና 4 ነጥብ ያላት ሞዛምቢክ ወደ ቀጣዩ ዙር አልፈዋል። አርሰናል ማንቸስተር ዩናይትድን በማሸነፍ የፕሪሚየር ሊግ መሪነቱን አጠናክሯል። በሳምንቱ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ማንቸስተር ዩናይትድን 3-2 ያሸነፈው አርሰናል በ19 ጨዋታዎች የሰበሰበውን ነጥብ 50 አድርሷል። በዚህም አንድ ተስተካካይ ጨዋታ እየቀረው ከተከታዩ ማንቸስተር ሲቲ በ5 ነጥብ በልጦ ሊጉን መምራቱን ቀጥሏል። በትናንት ምሽቱ ጨዋታ በራሽፎርድ አማካኝነት 17ኛው ደቂቃ ላይ የመጀመሪያውን ግብ ያስቆጠረው ዩናይትድ ቢሆንም ከ7 ደቂቃዎች በኋላ ኒኬቲያ ለአርሰናል የአቻነቷን ግብ አስቆጥሯል። ሁለተኛውን የአርሰናል ግብ ቡካዮ ሳካ 53ኛው ደቂቃ ላይ ካስቆጠረ በኋላ በ59ኛው ደቂቃ ለዩናይትድ ማርቲኔዝ አስቆጥሮ ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች ሲቀሩ በ90ኛው ደቂቃ ላይ ኒኬቲያ ለራሱ ሁለተኛዋን ለቡድኑ ደግሞ ወሳኛዋን የማሸነፊያ ግብ ማስቆጠር ችሏል። ጨዋታውም በዚህ ውጤት በአርሰናል የ3-2 አሸናፊነት ተጠናቋል። የአርሰናል አሰልጣኝ አርቴታ ከጨዋታው በኋላ በሰጠው አስተያየት በእውነት በጣም ተደስቻለሁ። በመጨረሻ ምርጥ አጋጣሚ አግኝተናል። ደጋፊዎቻችን አስከትለን መጓዛችን ቀጥለናል ሲል ደስታውን ገልጿል። የዩናይትድ አለቃ ቴን ሃግ በበኩሉ ስህተቶችን ሰርተናል። የተቆጠሩብን 3ቱም ግቦች በእኛ ስህተት የተቆጠሩ ናቸው። ከዚህ መማር አለብን ብሏል። በሌሎች ጨዋታዎች ዘንድሮ ወጥ አቋም ማሳየት የተሳናቸው ሊቨርፑልና ቼልሲ ቅዳሜ ዕለት ገጥመው ያለምንም ግብ በአቻ ውጤት ተለያይተዋል። የአምናው ሻምፒዮን ማንቸስተር ሲቲ ደግሞ ወልቨርሃምፕተንን 3-0 በማሸነፍ በ45 ነጥብ ሁለተኛ ደረጃ ላይ ይገኛል። ዘንድሮ በአስደናቂ አቋም ላይ የሚገኘው ኒውካስል ዩናይትድ ከክሪስታል ፓላስ ጋር 0-0 በሆነ ያቻ ውጤት ተለያይቶ የሶስተኝነት ደረጃውን አስጠብቋል። ኒውካስል በደረጃ ሰንጠረዡ ከተከታዩ ማንቸስተር ዩናይትድ ጋር እኩል 39 ነጥብ ቢኖረውም በግብ በመብለጥ ነው ሶስተኛ ደረጃ ላይ የተቀመጠው። ዳንኤል ቬስ በወሲባዊ ትንኮሳ ክስ በስፔን በቁጥጥር ስር ዋለ። የስፔን ፖሊስ ብራዚላዊውን ተከላካይ ዳንኤል ቬስን በስፔን አንዲት ሴት ላይ የጾታዊ ጥቃት ፈጽሟል በሚል ወንጀላ አርብ ዕለት ነው በቁጥጥር ስር ያዋለው። የቀኝ መስመር ተከላካዩ አልቬስ ወንጀላውን ውድቅ ቢያደርግም ጉዳዩን የሚከታተለው ፍርድ ቤት ዋስትና ከልክሎት በፖሊስ መኪና በባርሴሎና ከተማ አቅራቢያ ወደሚገኝ ፖሊስ ጣቢያ ተወስዶ መታሰሩን አሶሺየትድ ፕሬስ ዘግቧል። አልቬስ ጾታዊ ጥቃቱን ፈጽሟል የተባለው ታህሳስ 22 በመሃል ከተማ ባርሴሎና ውስጥ በሚገኝ ልዩ የምሽት ክበብ ውስጥ መሆኑን ፖሊስን ዋቢ አድርጎ ዘገባው አመልክቷል። ጥቃቱ ተፈጽሞ ቢኛል ያለችው ሴት ያቀረበችውን ክስ ተከትሎ አልቬስ በጾታዊ ጥቃት ወንጀል በምርመራ ላይ እንደሚገኝ የካታሎኒያ ጠቅላይ ፍርድ ቤት ቀደም ሲል በሰጠው መግለጫ አስታውቆ ነበር። ዳንኤል ቬስ ግን ወንጀሉን አልፈጸምኩም በማለት በተደጋጋሚ አስተባብሏል። ይሁን እንጂ ፍርድ ቤት ዋስትና ከልክሎት በእስር ላይ መሆኑን ተከትሎ የቀድሞው የባርሴሎና ተጫዋች ሐምሌ ወር ላይ የተቀላቀለው አዲሱ የሜክሲኮ ክለቡ ፑማስ ከተጫዋቹ ጋር ያለውን ኮንትራት ማቋረጡን ይፋ አድርጓል። በመጨረሻም አውስትራሊያዊው የኦሎምፒክ ተወዳዳሪ አትሌት ቦል በዶፒንግ ምክንያት ጊዜያዊ እገዳ ተጣለበት። በቶኪዮ ኦሎምፒክ በ800 ሜትር አራተኛ ሆኖ ያጠናቀቀው የ28 ዓመቱ አትሌት ፒተር ቦል በጥቅምት ወር ላይ በተደረገለት ምርመራ በደም ውስጥ ኢፒኦ የተባለ አበረታች ንጥረ ነገር መገኘቱ ተገልጿል። ኢፒኦ የተባለው ንጥረ ነገር ቀይ የደም ሴል መጠንን ከፍ በማድረግ ለጡንቻ ክፍሎች ከፍተኛ ኦክሲጅን እንዲደርስ በማድረግ አቅም የሚጨምር ነው። አትሌቱ ታዲያ በትዊተር ገጹ ላይ በለጠፈው መግለጫ ንጥረ ነገሩን በፍጹም አልወሰድኩም ብሏል። ግልጽ ለማድረግ በህይወቴ ሰው ሰራሽ ኢፒኦም ይሁን ማንኛውንም ሌላ የተከለከለ ንጥረ ነገር ገዝቼ ይሁን ተጠቅሜ አላውቅም ሲል አስተባብሏል። የአውስትራሊያ አትሌቲክስ ዋና ስራ አስፈጻሚ ፒተር ብሮምሌ በበኩላቸው የምርመራው ውጤት እጅግ አሳሳቢ ነው ብለዋል። ውጤቱን ተከትሎ የሀገሪቱ አትሌቲክስ ቦልን በጊዜያዊነት ያገደው ሲሆን በብሔራዊ ቡድንም ይሁን በክለብ ደረጃ እንዳይሰለጥንም እገዳ ጥሎበታል። ውጤቱ በዓለም የጸረ አበረታች መድኃኒት ኤጀንሲ ታይቶ አትሌቱ ጥፋተኛ ሆኖ ከተገኘ ከማንኛውም ውድድር የአራት ዓመት እገዳ ይጠብቀዋል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ሰላም ለመሰንግዶ አፍታሙ ዘይም በድምጽና በምስል ከነበረው ደግሞ ኤልያስ አስማረ አብረናችሁ ነበርን። የነገሰው ይበለን። መልካም ምሽት።